አመሰገን ታፋ ነው ማራቱ ትፉፋ The voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ የካቲት 3 2013 ዓመተ ምህረት ዝግጅታችን አሁን ጀመረ።
ፕሬዚደንት can't inflame insurrection in their final weeks.
President Zuma መጨረሻ የስልጣን ዘመናቸው የግልበጣ አመጻ አነሳስተው ምንም እንዳልተደረገ ዝም ብለው መሄድ አይኖርባቸው።
የሰማችኋቸው በዩናይትድ ስቴትስ ሞስተኛው ምክር ቤት በመታየት ላይ በሚገኘው የፕሬዝዳንት ትራምፕ ክስ ላይ ተከራካሪ ሆነው ከቀረቡት የዲሞክራቲክ ፓርቲ የምክር ቤት አባል አንዱ የሆኑትን የጆ ንጉስን ድምጽ ነበር። ዝርዝሩ ባብይ ራስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ 6ኛውን አገራዊ ምርጫ በጥራት ለማስፈጸም ያደረገውን ቴክኒካዊ ዝግጅት ተፎካካሪ ፓርቲዎች አመሰገኑ። አንዳንድ ፓርቲዎች ደግሞ አሁንም መፍትሄ የሚሹ ችግሮች እንዳሉ አመለከቱ። እነዚህንና በዛ ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና ዓለም ዜና እናስደምጣችሁ።
ስለኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ለሁለት ቀን የሥራ ጉብኝት ቡሩንዲ ገብተዋል። ፕሬዝዳንቷ ትናንት ቡጁምቡራ ሲገቡ የሀገሪቱ ፕሬዝዳንት ኢቫሂሲቴ ኢንዳሺሚዬ አቀባበል አድርገውላቸዋል። ፕሬዝዳንት ሳህለወርቅ የጉብኝታቸው ዓላማ የሁለቱን ሀገሮች ግንኙነት ማጠናከር መሆኑን አስታውቀዋል። ቀደም ሲል በሩዋንዳም ጉብኝት አካሂደዋል። የናይሮቢው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል።
ትላንት ለሁለት ቀናት ይፋዊ ጉብኝት ቡሩንዲ የገቡት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ከቡሩንዲ ዋቻቸው ጋር ተማክረዋል። ሳህለወርቅ ከልኡካናቸው ጋር ትላንት የቡጁምቡራ አውሮፕላን ማረፊያ እንደደረሱ አዲሱ የቡሩንዲ ፕሬዝዳንት ኢቫሂስቴ ኢንዳሺሚዬ አቀባበል አድርገውላቸዋል። ከዚያም በቡጁምቡራ የነጻነትና የጀግኖች አምባሳደር ተገኝተው የአበባ ጉንጉን ካስቀመጡ በኋላ የቡሩንዲ የእርሻ ማዳበሪያ ኢንተርፕራይዝንም መጎብኘታቸው ታውቋል። ፕሬዝዳንት ሳህለወርቅ የጉብኝታቸው ዓላማ የቡሩንዲንና የኢትዮጵያን ወዳጅነት ለማጠናከር ነው ብለዋል።
I would like to say that I'm extremely happy to be here in Bujumbura.
እዚህ ቡጁምቡራ በመምጣቴ ትልቅ ደስታ ይሰማኛል። በፊት መጥቼ የማውቅ አገር ቢሆንም አሁን የኢትዮጵያ ፕሬዝዳንት ሆኜ እዚህ በመገኘቴ ደስተኛ ነኝ። ሁለቱ አገሮች የተጠበቀ ወዳጅነት አላቸው። አሁን ያንን ወደ ተሻለ ደረጃ ማሳደግ እንፈልጋለን። ለዚያም ነው በአካል ተገናኝተን ትኩረት የሚሹ ጉዳዮች ላይ መመካከር አስፈላጊ የሆነው ብለዋል ፕሬዝዳንቷ። ፕሬዝዳንት ሳህለወርቅ አክለው ኢትዮጵያና ቡሩንዲ ጥሩ ወዳጅነት ቢኖራቸውም በታሪክ ቡሩንዲ ነገበኝ ከፍተኛ የኢትዮጵያ መንግስት ልዑክ እንዳልነበረ ተናግረዋል። እርሳቸው የመጀመሪያ በመሆናቸው ልዩ ክብር እንደሚሰማቸው ገልጸው ነገር ግን ኢትዮጵያና ቡሩንዲ የዲፕሎማሲ ግንኙነታቸውን ካሁን ይበልጥ ማጠናከር ነበረባቸው ብለዋል። አሁንም ቡሩንዲ በአዲስ አበባ ኤምባሲ ሲኖራት ኢትዮጵያ ግን እስካሁን በቡጁምቡራ ኤምባሲዋን አልከፈተችም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ልሞን ለዘገባው አመሰግናለሁ። ታላቅ የለውጥ እርምጃዎች ለመውሰድና ከውጭም የገንዘብ ድጋፍ ለማሰባሰብ እየሞከሩ ያሉት የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ አዲስ ካቢኔ ሰየሙ። አዲሱ ካቢኔያቸው ባለፈው ጥቅምት ወር ደቡብ ሱዳን ዋና ከተማ ጁባ ውስጥ ከመንግስቱ ጋር የሰላም ስምምነት የተፈራረሙ የአማጽያን ቡድኖች መሪዎችም ተካተውበታል። ጠቅላይ ሚኒስትር ሐምዶክ ሰኞ ማታ በቴሌቪዥን በተላለፈ መግለጫቸው ይፋ ካደረጓቸው አዲስ ተሿሚዎች መካከል የዳርፉር አማጽያን መሪ ግብሪል ኢብራሂምን የገንዘብ ሚኒስትር አድርገዋቸዋል። የኡማ ፓርቲ መሪዋን የቀድሞ ጠቅላይ ሚኒስትር ልጅ የሆኑትን ማርያም አሳዲቅ አልማህዲን የውጭ ጉዳይ ሚኒስትርነቱን እንዲይዙ ሾመዋቸዋል። አምዶክ ከፊተኛው ካቢኔያቸው የፍትህ ሚኒስትሩን ናስሩዲን አብዱል ባሪንና የመከላከያውን ያሲን ኢብራሂምን ጨምሮ ስድስት ሚኒስትሮችን በአዲሱ ካቢኔም እንዲቆዩ አድርገዋል። አዲሱ ካቢኔያቸው የተለያዩ ወገኖችን አካታች መሆኑን ነው ጠቅላይ ሚኒስትሩ በመግለጫቸው ያመለከቱት። በሌላ የሱዳን ዜና በዋናዋ የወደብ ከተማ በፖርት ሱዳንና ሁከት በወረሰው የዳርፉር ግዛት በመትገኘው ኒያላ ከተማ እንዲሁም በሌሎች ከተሞች የኑሮ ውድነትን በመቃወም ትናንት ሰልፍ መካሄዱን እማኞችና የመንግስቱ የዜና ማሰራጫዎች አስታውቀዋል። ጋና ውስጥ የፓርላማ አባላትና ሰራተኞች ላይ የኮሮና ቫይረስ መዛመቱን ተከትሎ ምክር ቤቱ አብዛኛውን የሥራ እንቅስቃሴ በሶስት ሳምንታት እንዲቆም ማድረጉ ተገለጸ። ትናንት የምክር ቤቱ አፈ ጉባኤ አልባን ባግቢን በሰጡት መግለጫ ከ275ቱ የፓርላማው አባላት ውስጥ 17ቱ በቫይረሱ እንደተያዙ አስታውቀዋል። ከ500 የፓርላማው ሰራተኞች መካከል ደግሞ 151ዱ ተይዘዋል ነው ያሉት። ሌሎቻችሁ የምክር ቤት አባላትና ሰራተኞች እስካሁን አልተመረመራችሁ ከሆነ ተመርመሩ ሲሉም አፈ ጉባኤው መክረዋል። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት ጋና ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ72300 አልፏል። 472 ዜጎች በበሽታው ሳቢያ ለህልፈት እንደተዳረጉ ነው የተገለጸው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና ስንቆይ ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት በሚቀጥሉት ሳምንታት በየቀበሌው ላሉ የጤና ማዕከላት እንደሚከፋፈል ዋይት ሃውስ አስታወቀ። መዲናዋ ዋሽንግተን ከፌደራሉ መንግስት የሚቀርብላትን ክትባት በቀጥታ የምታከፋፍላቸው የጤና አገልግሎት እጥረት ያለባቸው ሰፈሮች ውስጥ የሚገኙ 250 የአካባቢ ማህበረሰባዊ የጤና ማዕከላትን ለይታ አዘጋጅታለች። አሁን ክትባቶች የሚሰጡት በቅድሚያ ለክፍለ ግዛት አስተዳደሮች እንደነበረ ይታወቃል። ዋይት ሃውስ ጉዳዩን አስመልክቶ ባወጣው መግለጫ በሀገሪቱ ዙሪያ 30 ሚሊዮን ለሚሆን ህዝብ አገልግሎት የሚሰጡ ከ1300 በላይ የማህበረሰብ የጤና ማዕከሎች እንዳሉ ገልጿል። በእነዚህ ማዕከሎች የሚገለገሉት ዜጎች ደግሞ 2/3 በፌደራሉ መንግስት ከተቀመጠው የደህንነት ጣሪያ በታች የሚኖሩ መሆናቸውን ነው ያመለከተው። እየስቴቱ ወይም ክፍለ ግዛቱ የሚላከው ክትባትም በየሳምንቱ ከፍ እንደሚደረግ ዋይት ሃውስ ጨምሮ አስታውቋል። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ባለው አሃዝ መሰረት ካውን ድረስ በዩናይትድ ስቴትስ 43 ሚሊዮን ክትባቶች ስራ ላይ ውለዋል። በመሆኑም ከህብረተሰቡ 3% ሙሉ ክትባቱን አግኝቷል። ጃንሰን ኤን ጃንሰን ኩባንያ የቀመመው 3ኛው ክትባት ሲደርስ ለማህበረሰቡ የሚከፋፈለው ክትባት ቁጥር ይጨምራል ተብሏል። ጃንሰን ኤን ጃንሰን ክትባቱ ለአጣዳፊ ጥቅም እንዲውል በቅርቡ ፈቃድ ያገኛል ተብሎ ይጠበቃል። በአሁኑ ወቅት በሀገሪቱ ዙሪያ እየተከፋፈሉ ያሉት በፋይዘር እና በሞደርና ኩባንያዎች የተቀመሙት ክትባቶች ናቸው። በአሁኑ ጊዜ በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ106.7 ሚሊዮን አልፏል። የሞቱ ሰዎች ቁጥርም 2.3 ሚሊዮን ደርሷል። ዩናይትድ ስቴትስ በሁለቱም አሃዞች አሁንም እየመራች ነች። ቫይረሱ የያዛቸው ሰዎች ቁጥር ከ27.1 ሚሊዮን አልፏል። የሞቱት ደግሞ ከ465,000 አልፈዋል። ትናንትና የጃንሰን ኤን ጃንሰን ዋና ስራ አስፈጻሚ አሌክስ ጎርስኪ በሰጡት ቃል የኮቪድ-19 ክትባት እንደ ኢንፍሉዌንዛ ክትባት ሁሉ በየዓመቱ መወሰድ ይኖርበት ይሆናል ሲሉ አስጠንቅቀዋል። ቫይረሱ በተዛመተ መጠን መልኩን እየቀየረ ሊመጣም ይችላል ነው ያሉት። ሀገሪቱ የክትባቱ ሂደት በዝግታ እየተራመደ ባለበት በዚህ ወቅት የጤና ባለስልጣናት አሜሪካውያን የበሽታውን መዛመት ለመግታት ርቀትን የመጠበቅ እና ፊትን በጭንብል የመሸፈንን እርምጃ እንዲቀጥሉበት አሁንም እያሳሰቡ ናቸው። በሌላ የኮቪድ-19 ዜና ደቡብ ኮሪያ በአስትራዜኒካ እና ኦክስፎርድ ዩኒቨርሲቲ የተቀመመውን የኮሮና ቫይረስ ክትባት በአረጋውያን ላይ ቫይረሱን የመከላከል አቅሙ ምን ያህል እንደሆነ የሚገልጽ በቂ መረጃ አለመኖሩ ስጋት የፈጠረ ቢሆንም ክትባቱን ለአዋቂዎቹ ዜጎቿ በሙሉ እንዲሰጥ ፈቃድ መስጠቷ ተሰማ። ጀርመንና ፈረንሳይን ጨምሮ በርካታ የአውሮፓ ሀገሮች አረጋውያን ላይ በክትባቱ ፍቱንነት ዙሪያ የመረጃ እጥረት መኖሩን ታሳቢ አድርገው ክትባቱ እድሜያቸው ከ18 እስከ 64 ዓመት ለሆኑ ዜጎቻቸው ብቻ እንዲሰጥ ወሰነዋል። ደቡብ አፍሪካ በሀገሯ የተከሰተው አዲስ ለየት ያለ ኮሮና ቫይረስ የመከላከል አቅሙ ዝቅተኛ መሆኑን ያሳየ አዲስ ጥናት ይፋ መደረጉን ተከትሎ የአስትራዜኒካውን ክትባት መስጠት አቁማለች። ይህም ክትባቱን በተመለከተ ሌላ ስጋት ጨምሯል። ዛሬ የደቡብ አፍሪካ የጤና ሚኒስትር ሲዊሌ ሚኬዚ በሰጡት መግለጫ ሀገራቸው የጤና ሰራተኞቿን በዩናይትድ ስቴትስ ጃንሰን ኤንድ ጃንሰን ኩባንያ የተሰራውን ባለ አንድ መርፌ ክትባት በመክተብ ሙከራ ልትጀምር እንደሆነ አስታውቀዋል። ክትባቱ በየትኛውም ሀገር ጥቅም ላይ እንዲውል ገና ፈቃድ አልተሰጠውም። ይሁን እንጂ ኩባንያው በክትባቱ ላይ የተካሄደ የመጨረሻ ምዕራፍ የሰው ላይ ሙከራ የደቡብ አፍሪካውን የቫይረሱን ዝርያ ጨምሮ በኮቪድ-19 ለበረታ ህመም ከመጋለጥ የመከላከል 80% አቅም እንዳለው ተናግሯል። ሰሜን ኮሪያ በኢንተርኔት አማካይነት ጥቃት እየፈጸመች ብዙ መቶ ሚሊዮን ዶላር በመስረቅ የኒውክሌር መርሃ ግብሯንና የተወንጫፊ ሚሳኤል አቅሟን በማሳደግ ላይ ትገኛለች ሲል የተባበሩት መንግስታት ድርጅት ባወጣው ሪፖርት አስታወቀ። የአሜሪካ ድምጽ ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
ከተባበሩት መንግስታት ድርጅት ሾልኮ የወጣው ሪፖርት እንደሚያሳየው ዓለም አቀፍ ቀባዎች የተጣሉባት ሰሜን ኮሪያ እንደ አውሮፓውያን አቆጣጠር በ2020 ዓ.ም የኒውክሌርና የተወንጫፊ ሚሳኤል ፕሮግራሞቿን ማጠናከር ችላለች። በቅርቡ በተደረጉ ወታደራዊ ሰልፎች ላይ ዩናይትድ ስቴትስን በአጠቃላይ በእይታ ውስጥ ማስገባትና የኒውክሌር ፈንጂዎችን መሸከም የሚችሉ አዳዲስ ተወንጫፊ ሚሳኤሎች መታየታቸውንም ሪፖርቱ ጠቅሷል። ፒዮንግያንግ ያሳለፍነው ጥር ላይ በዓለም ካሉ መሳሪያዎች ሁሉ ኃይለኛና ጠንካራ ያለችውን የባህር ውስጥ ሰርጓጅ ተስፈንጣሪ ሚሳኤልም አስመርቃ ነበር። የመንግስታቱ ድርጅት ሪፖርት እንደሚለው ሰሜን ኮሪያ ወታደራዊ መስፋፋቶቿን በገንዘብ ለመደገፍ 3 ሚሊዮን የአሜሪካ ዶላር ያወጣች ሲሆን ገንዘቡንም የሳይበር ጥቃቶችንና የበይነ መረብ ጠለፋ በማካሄድ እንደምታገኝ አስታውቋል። በጉዳዩ ላይ አስተያየታቸውን የሰጡት እንግሊዝ በሚገኘው የማዕከላዊ ላንክሸር ዩኒቨርሲቲ የኮሪያ ተንታኝ ሶጂን ሊም የሚከተለውን ብለዋል።
The nuclear program is the only surviving
ለሰሜን ኮሪያ የኒውክሌር ፕሮግራሙ እንደ ሀገር የመቀጠያዋ ብቸኛ አማራጯ ነው። በተለይ ደግሞ ለኪም ቤተሰቦችና ለአገዛዙ ህልውና ከቅርብ ጊዜ ወዲህ በተለይ በኮቪድ-19 ምክንያት የኢኮኖሚያ ሁኔታ የበለጠ አሽቆልቁሏል። አሁን ደግሞ በዩናይትድ ስቴትስ አዲስ አስተዳደርና ጆ ባይደን በመምጣታቸው ከአሜሪካ ጋር ልትነጋገር ወይም ልትደራደር የምትችልበት ሌላ ምንም አይነት መንገድ የለም።
በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሰሜን ኮሪያን የማዕቀብ ጉዳዮች ለሚከታተለው ኮሚቴ በገለልተኛ አጣሪዎች ተሰርቶ እንደቀረበ የተገለጸው ይህ ሪፖርት በሮይተርስ የዜና ወኪል አማካኝነት ሾልኮ የወጣው በትላንትናው ዕለት ነው። ከዚህ ቀደም ሰሜን ኮሪያ እያደገ የሚሄድ ተከታታይ የሚሳኤልና የኒውክሌር ሙከራዎችን ማድረጓ ይታወሳል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በ2018 እና በ2019 ለሶስት ጊዜያት ያክል ከሰሜን ኮሪያው መሪ ኪም ጆንግ ጋር ተገናኝተው የኒውክሌር ግንባታ በመታቆበበት መንገድ ላይ ቢነጋገሩም ድርድራቸው ግን ፍሬ አላፈራም። በጆ ባይደን የሚመራው አዲሱ አስተዳደር ሰሜን ኮሪያን በተመለከተ አዲስ አካሄድ ለመጀመር ጥረት እያደረጉ ናቸው። በሄነሪ ሪጅዌል ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
መንሽን አመሰግናለሁ። በዩናይትድ ስቴትስ በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት ለሁለተኛ ጊዜ የተመሰረተውን ክስ የሚያደምጠው የመወሰኛ ምክር ቤቱ ችሎት ዛሬም ቀጥሏል። የዩናይትድ ስቴትሱ የመወሰኛ ምክር ቤት አባላት የክሱን ጭብጥ አድምጠው ፕሬዚደንቱ ጥፋቱን ፈጽመዋል አልፈጸሙም በሚለው ላይ ውሳኔ መስጠት ይኖርባቸዋል። ምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። በመጨረሻም በሚያንማር ባለፈው ሳምንት የተፈጸመው መፈንቅለ መንግስት በመቃወም የተጀመረው ሀገር አቀፍ ተቃውሞ ለአምስተኛ ቀን ቀጥሏል። ጦር ሰራዊቱ በሰልፈኞቹ ላይ የሚወስደውን የኃይል እርምጃ እያጠናከረ ቢሄድም ተቃዋሚዎቹ ጎዳና ላይ ወጥተው ተቃውሟቸውን ማሰማታቸውን እንደቀጠሉ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
የተከበራችሁ አድማጮች የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ የዛሬ ረቡዕ የካቲት 3 2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛውና ታሪካዊው ክስ በትላንትናው ዕለት በሕግ መወሰኛው ምክር ቤት መደመጥ ጀምሯል። የምክር ቤቱ አባላት ትራምፕ ከወር በፊት በምክር ቤቱ ህንጻ ላይ በደጋፊዎቻቸው የተካሄደውን አመጽ አነሳስተው እንደሆነ የጥፋተኝነት ውሳኔ መወሰን ይኖርባቸዋል። አመጹ የተካሄደው የምክር ቤቱ አባላት በ2020 ምርጫ ፕሬዝዳንት ትራምፕን ድል የነሱትን የጆ ባይደንን የምርጫ ውጤት በማጽደቅ ላይ እያሉ መሆኑ ይታወሳል። የምክር ቤቱ ዘጋቢ ካትሪን ጊብሰን ያቀናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ባለፈው ወር በምክር ቤቱ ህንጻ ላይ የተካሄደውና የሰዎች ህይወት የጠፋበት አመጽ በአሜሪካ የመጀመሪያው የሆነው ታሪካዊ ክስ እንዲመሰረት ምክንያት ሆኗል። የቀድሞ ፕሬዝዳንት በዩናይትድ ስቴትስ መወሰኛው ምክር ቤት ፊት ተከሳሽ ሆነዋል። ትራምፕ የተከሰሱት ይህን አመጽና ሁከት አነሳስተዋል በሚል ነው።
When you catch somebody in a fraud, you're allowed to go by very different rules.
አንድን ሰው አጭበርብሮ ስታገኘው በተለየ ህግ መሄድ ይፈቀድልሃል።
ትራምፕ በ2020ው ምርጫ ያሸነፉ መሆናቸውን በሐሰት ከተናገሩ በኋላ ከየክፍለ ግዛቱ የተውጣጡ ተወካዮች ለጆ ባይደን የሰጡትን ያሸናፊነት ድምጽ ውጤት እንዳይቀበሉ ደጋፊዎቻቸውን በማነሳሳት ተከሰዋል። የመወሰኛው ምክር ቤት መሪ ሴኔተር ቻክ ሹመር እንዲህ ይላሉ።
The gravest charges ever brought against a president of the United States.
በአሜሪካ ታሪክ በዩናይትድ ስቴትስ ፕሬዝዳንት ላይ የተመሰረተ የመጀመሪያው አሳፋሪ ክስ ነው።
እንደ አውሮፓ አቆጣጠር ጥር 6 ከተካሄደው አመጽ ጋር ተያይዞ ከ200 በላይ የሆኑ ሰዎች ተከሰዋል። ይህ የሆነው የምክር ቤት አባላት ሁኔታው ለአገር ውስጥ ጽንፈኝነትና ፕሬዝዳንታዊ ስልጣንን አላግባብ መጠቀም ሊያስከትል ይችላል በማለት እያስጠነቀቁ ባለበት ወቅት ነው። በፕሬዝዳንቱ ላይ የተመሰረተውንና በመታየት ላይ ያለውን ክስ የሚመሩት ዴሞክራቱ የተወካዮች ምክር ቤት አባል ጄሚ ራስኪን እንዲህ ገልጸውታል።
This cannot be the future of America. We cannot have presidents inciting and mobilizing mob violence
against America. ገጽታ መሆን የለበትም። የህዝብን ፍላጎትና ድምጽ መቀበል ስላልፈለጉ ብቻ እየተነሱ በመንግስትና በተቋሞቻችን ላይ አመጽና ሁከት የሚያስነሱ ፕሬዝዳንቶች ሊኖሩ አይገባም።
የአሜሪካ ብሔራዊ ዘብ አመጹ ከተካሄደበት ጥር 26 አንስቶ እስከ መጋቢት አጋማሽ ድረስ ብቻ የምክር ቤቱን ህንጻ ደህንነት ለመጠበቅ ከሚያስፈልገው ገንዘብ በተጨማሪ ወደ ግማሽ ቢሊየን የሚጠጋ ገንዘብ ወጪ ያደርጋል። የምክር ቤቱ ችሎት በተጀመረበት የማክሰኞ ውሎ ዲሞክራቶቹ ትራምፕ ጥፋተኛ መሆናቸውን የሚያሳዩ መከራከሪያቸውን አስደምጠዋል። ዲሞክራቱ የምክር ቤት አባል ዴቪድ ሲሲሊኒ ይህን ብለዋል።
We will prove with overwhelming evidence that President Trump is singularly
President Trump በምክር ቤቱ ላይ የተፈጸመውን የአመጽ ጥቃት ስለማነሳሳታቸው በተናጠልና በቀጥታ ተጠያቂ መሆናቸውን የሚያሳይ ከበቂ በላይ የሆነ ማስረጃ በማቅረብ እናረጋግጣለን።
የዴሞክራቱ የምክር ቤት አባል ጆን ቡስ በበኩላቸው ምንም እንኳን ትራምፕ አሁን በፕሬዝዳንትነት ስልጣናቸው ላይ ያሉ ባይሆንም በሰሩት ስራ ግን ተጠያቂ መሆን ይገባቸዋል በማለት ተከራክረዋል። ጆን ቡስ
Presidents can't inflame insurrection in their final weeks.
ፕሬዝዳንቱ በመጨረሻ የስልጣን ዘመናቸው የግልበጣ አመጽ አነሳስተው ምንም እንዳልተደረገ ዝም ብለው መሄድ አይኖርባቸው።
የጥፋተኝነት ውሳኔ እንዲተላለፍ ቢያንስ 2/3 የምክር ቤት አባላት ድምጽ ያስፈልጋል። 50 ዲሞክራቶች ሊወስኑ ይችላሉ እንኳን ተብሎ ቢታሰብ ከሪፐብሊካኖቹ ቢያንስ 17ቱ ትራምፕ ጥፋተኛ ናቸው ብለው አብረው መወሰን ይኖርባቸዋል። ትራምፕ ጥፋተኛ መሆናቸው ከተወሰነባቸው የምክር ቤቱ አባላት እንደገና ትራምፕ ካሁን በኋላ ከየትኛውም የመንግስት መዋቅር ውስጥም ሆነ የመንግስት ኃላፊነት ተመልሰው እንዳይወዳደሩና እንዲታገዱ መወሰን ይኖርባቸዋል። የቀድሞ ፕሬዝደንት ዶናልድ ትራምፕ ጠበቆች በበኩላቸው መጀመሪያውንም ክሱን ለመመስረት የተፈለገው ለዚሁ ዓላማ ነው በማለት ይከራከራሉ። የፕሬዝደንት ጠበቆች ከሚመሩት መካከል ዴቪድ ሻን እንዲህ ያስረዳሉ።
For a great many Americans see this process for exactly what it is.
የተከበሩ አሜሪካውያን እዚህ ይሆን ያለው ነገር ልክ እንደሆነ አድርገው ነው የሚያዩት። የፖለቲካ ወገንተኝነት ያላቸው ቡድኖች ዶናልድ ትራምፕን ከአሜሪካ ፖለቲካ ማራቅ ነው የሚፈልጉት። ብዙ የሳቸውን የአሜሪካ ራዕይ ከሚጋሩትና ከ74 ሚሊዮን በላይ ከሚሆኑ አሜሪካውያን መራጮች መነጠል ነው የሚፈልጉት።
እስከ እሁድ ድረስ ሊቀጥል ይችላል የተባለው ችሎቱ ዛሬ ረቡዕም በመካሄድ ላይ ይገኛል። ሁለቱም ተከላካሪ ወገኖች የየራሳቸውን መከራከሪያዎችንና ማስረጃዎቻቸውን ለማቅረብ 16 ሰዓታት አሏቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አርባ የሚሆኑ አባላትን የያዘው የሃይማኖት መሪዎችና የሀገር ሽማግሌዎች ቡድን ከትላንት በስቲያ ወደ መቀሌ ከተማ አመረተው ትላንትና በተለያየ መልኩ ከጊዜያዊ አስተዳደር ባለሙያዎችና ከመቀሌ ከተማ የተወሰኑ ነዋሪዎች ጋር ውይይት ማድረጋቸውን ገልጸዋል። በሌላ በኩል ከዚሁ ቡድን የተወሰኑ አባላት ቀርተው በመቀሌ ከተማ የሚገኙ ተፈናቃዮችንና አንዳንድ ሰዎችን ማነጋገራቸውን ተናግረዋል። በዚህ ጉዳይ ላይ መቀሌ የሚገኘው ዘጋቢያችን ሙልጌታ አጽባሃ በስልክ ተከታዩን ዘገባ አጠናቅሯል።
የኢትዮጵያ የሃይማኖት ተቋማትና የሀገር ሽማግሌዎች ጉባኤ አባላት 40 የሚሆኑ ትናንት የነበረ ከአዲስ አበባ ወደ መቀሌ የገቡት በትናንትናው ዕለት ደግሞ በመቀሌ ከተማ ፕላኔት ሆቴል ሰላም አስመልክቶ ውይይት አካሂዷል። በመድረኩ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አባላት፣ የመቀሌ ከተማ አንዳንድ ነዋሪዎችም ተሳትፈው ነበር። የትግራይ ክልል የሃይማኖት ተቋማት አባላት መድረኩ በመቃወም በመድረኩ አልተሳተፉም። በመድረኩ ተሳታፊዎች አስመልክቶ የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ኃላፊ ወይዘሮ ኢቴነሽ ንጉሰ እንዲህ ያስረዳሉ።
ትናንትና በፌዴራል መንግስት የመጡ ከተለያዩ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተውጣጡ ሰለጠ ኃይለ ገብረስላሴን ጨምሮ ወደ ከተማችን መቀሌ ገብተዋል። ከመቀሌ ከተማም ደግሞ የሃይማኖት አባቶች፣ ትልልቅ ሽማግሌዎች እና የጊዜያዊ መስተዳድሩ ካቢኔ አባላት በተገኙበት በአንድ አዳራሽ ውይይት ተካሂዷል።
ወይዘሮ ኢቴነሽ አያይዞም በመድረኩ የተነሱ ሀሳቦች ያብራራሉ።
ከመቀሌ የሃይማኖት አባቶች፣ ከክልሉ ያው መስተዳድር የካቢኔ አባላትም የተነሱ ጥያቄዎች ነበሩ። ለሃይማኖት አባቶች የቀረቡላቸው እንግዲህ ትግራይ ክልል ያለችበትን በኢኮኖሚ ወደኋላ የመመለስ፣ የመሰረተ ልማት አውታሮች መውደም፣ የብዙ ህይወት መጥፋት፣ የረሃብ ችግር፣ የሰዎች መፈናቀል በግልጽ እንዳለ እነሱም ሴንስ አድርገውታል ራሳቸው። ይህንን ባይሆን እንመርጥ ነበረ፣ ከአሁን በፊት ለቀን ነበረ ለእርቅ ሰላም፣ ያን ሳይሳካ በመቅረቱ ይህንን ደግሞ በማየታችን በጣም እናዝናለን ብለዋል። እና ከሃይማኖት አባቶች ብቻ ሳይሆን የሀገር ሽማግሌዎች ጨምረው በተለይ ደግሞ በክልላችን ማለት ነው በአጎራባች ክልሎች የገቡ መሬታችን የተያዘብን ከመሬት መያዝም አልፎ ህዝባችን እየተገደለበት ያለ ሁኔታ እየተፈናቀለ ተጠየው እየወጣ በችግር እንዳለ ንብረቱ እንደተዘረፈ ብዙ የሰው ህይወት እንደጠፋ እና መንግስትን ደግሞ እገሌ አልገባም ገብቷል የሚል ትቶ ከኛ ጋራ ተስማምቶ ችግሩን አክሰፕት አድርጎ ሪኮግናይዝ አድርጎ ወደ መፍትሄ ብንሄድ ነው የተሻለው እንጂ ለነገም ከዚህ የባሰ እንደማይደርስ ምንም ዋስትና የለንም። ስለዚህ ይሄን በጥልቀት እንዲታይ እና በመንግስት በኩል መፍትሄ እንዲመጣልን እንጠይቃለን የሚል ነው።
የትግራይ የሃይማኖት ተቋማት አባል የሆኑ ስማቸው እንዲገለጽ ያልፈለጉ እንደነገሩኝ የኢትዮጵያ የሃይማኖት ተቋማት አመራሮች ጦርነት በትግራይ እንዲቀጥል ስለደገፉ ከሰላም ጋር ስላልተሰለፉ ከእነሱ ጋር ተቀምጠን ስለ ሰላም መወያየት አልፈለግንም። የኤርትራ ሰራዊትና የአማራ ኃይልም አላወገዙም። ሃይማኖት መሪዎች እየተገደሉ ቤተ እምነቶችም እየወደሙ ያለ ይህንን ባለማውገዛቸው ከነሱ ጋር ተቀምጠን መወያየት አልፈለግንም ሲሉ ነው የገለጹልኝ። ከዚህ ጋር በተያያዘ በመቀለ ከተማ ትናንትና ዛሬ ተቃውሞ ነበር። የነፍ ተቋማት ተዘግቷል። አገልግሎት ሰጪ ተቋማት ዝግ ነበሩ። ትራንስፖርት አገልግሎትም አልነበረም። በትናንትናው ዕለት በመቀለ ከተማ መንገዶች በድንጋይ ሲዘጉና ተቃጠሉ ጎማዎችም አይቻለሁ። በትናንትናው ዕለት የቶክስ ድምፅም ሲሰማ የነበረ ሲሆን ከሆስፒታል ያገኘሁት መረጃ እንደሚያሳየው የአንድ ሰው ሕይወት አልፏል። እንዲሁም ሌሎች የሞቱ እንዳሉ የአይን እማኞች ገልጸዋል። በመቀለ ከተማ ተቃውሞ በዛሬው ዕለት የቀጠለ ሲሆን የንግድ ተቋማት፣ ባንኮች፣ አገልግሎት ሰጪ ተቋማትም ተዘግተው አይቻለሁ። የመንግስት ሰራተኞቹም ወደ ስራ ያልገቡ አግኝቻለሁ። በአንድ የግል ተቋም የሚሰራ ዮሐንስ ሀጎስ የተባለ የከተማዋ ነዋሪ እንደነገረኝ የተቃውሞ መነሻ በትግራይ ክልል በጸጥታ ኃይል ሰምተን የኤርትራ ሰራዊትም ገብቶ ግፍ እየፈጸመ መሆኑ፣ ይህ ችግር ምያለ ደግሞ የሃይማኖት መሪዎችና ሀገር ሽማግሌው ሰላም ስም የሚጠበቅባቸው ስራ ሳይፈጽሙ በመምጣታቸው ለመቃወም ነው ብለዋል። የሃይማኖት መሪዎቹና ሽማግሌዎቹ ወደ መሀል እንደሚገቡና ተቃውሞ ማሰማት እንደሚገባ በሚዲያና በተለያዩ መልእክት መለዋወጫ መተግበሪያዎች ጥሪ በመቅረቡ ወደ ተቃውሞ ወጥተናል ሲል ገልጿል። ተቃውሞ አስመልክቶ በወይዘሮ ኢትኔሽ ጠይቀናል።
በትግራይ እየተካሄደ ያለው በተለያዩ አካባቢ እየመጡ ያሉ የሃይማኖት አባቶች ሆኖ በፊትም ከተለያዩ የፌዴራል መንግስት ባለስልጣኖች ሆኖ ከውጭ ሀገር ሊሆን እንግዶች መቀሌ እየተቀበለች እያስተናገደች ነው ያለችው። የሚመጡበት ምክንያት ደግሞ በትግራይ ውስጥ ምን ችግር እንዳለ፣ ይሄ እየተቀመጠበት እንደሆነ ምን ልንረዳቸው እንችላለን እያሉ ያው መስተዳድርም በሚያደርግላቸው ጥሪም በራሳቸው ተነሳሽነትም ምንም አላቋረጠን እየመጡ ነው ያሉት። እነዚህ የሃይማኖት አባቶችም በዚህ ምክንያት መጥተዋል ማለት ነው። ስለዚህ ይሄ አድማ ነገር ያሱ ይሄ ችግር የታወቀ ነገር እንደሌለ እነሱ ይህን ችግር የማያውቁ እንደሆኑ መቀሌ ጥሩ እንዳለች ይዘው የሚሄዱ መስሏቸው መሰለኝ ይህንን አድማ የተካሄደው። እውነቱ ያ አይደለም። እነዚህ ሰዎች በህዝቡ የደረሰውን ችግር ሴንስ አድርገው በጣም እንደተሰማቸው ሊያግዙንም እንደሚፈልጉ በውይይትም ከሃይማኖት አባቶች ተገናኝተው ዲስከስ እንደተደረገ ችግሩ ምን እንዳለ እና ያለውንም ችግር እዚህ ያሉ የሃይማኖት አባቶችና የአገር ሽማግሌዎችን በዚህ ያለው ችግር በግልጽ ነግሯቸው አጋዣችን እንዲሆን ሂደው ወደ ፌዴራል መንግስት ከሚመለከተው አካል ጋር ሂደው አሉ የተባሉትን ችግሮች ይዘው መፍትሄ እንዲያመጡ የተደረገበት ሁኔታ ነው የነበረው። እኔ ምዛ ስለነበር
የጊዜዋ አስተዳድሩ የኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ኢቴንሽ በትግራይ ክልል ያለውን ሰብአዊ ፈውስ ለመፍታት ከተለያዩ አካላት ጋር በመተባበር እየሰራንን ብለዋል። የአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
በሌላ በኩል ቡድኑ በአዳራሽ ውስጥ ካደረገው ውይይት በተጨማሪ አነስተኛ ሰዎች በተገኙበት የቡድን ውይይት ማድረጋቸውን እንዲሁም ዛሬ የተወሰኑ ተፈናቃዮችን ማየታቸውን የገለጹት የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ዋናው የጉዞ ዓላማ ችግሮችን ተጋግዞ መፍታት እንዲቻል ነው ብለዋል።
ጦርነት 3 ወራት በፊት ጀምሮ እየተካሄደ እንደሆነ እስከ ቅርብ ጊዜ ድረስ ሳችንም ትውስታ ነው። ነገር ግን እዚህ ቦታ ላይ እስካሁን ድረስ ያው መጠን ከዚህ በፊት ወደ ሰላም ወደ ጠረጴዛ ዙሪያ እንዲወያዩ እዚህም እዛም ያሉት የፖለቲካ አመራሮች ገዢ ፓርቲን ጨምሮ እዚህም ያለው የክልሉም ገዢ ፓርቲ ወደ ሰላም እንዲመጡና ተወያይቶ በጠረጴዛ ዙሪያ እንዲፈቱ ጥሪ ማቅረባችን በተደጋጋሚ መጠየቃችን ይታወቃል። ከዛሬ 8 ወር በፊት በእነዚሁ ከተማ መጠን እንደዚሁ አነጋግረናል። ነገር ግን ያ ጥረት በከፍተኛ ሁኔታ ከሄደ በኋላ መጨረሻ መቋጫ ላይ ሲደርስ ሳይሳካ ከዚህ በፊትም በሚዲያ እንደገለጽ ነው የፒኤልኤፍ አመራሮች ቅድመ ሁኔታ በማስቀመጣቸው ሳይሳካ ቀርቷል። ይህንም ለህዝብ ገልጸናል። ነገር ግን ይህንን ቅድመ ሁኔታ በማስቀመጣቸው ሳይሳካ ከመቅረቱ ጋር ተያይዞ የተፈጠረው ነገር ያው አሁን ያየ ነው። ክልሉ የጠፋ የሰው ህይወት፣ የሰው ንብረት አደጋ፣ አጠቃላይ ለከፍተኛ እንግልት መድረሳቸው ስለሚታወቅ እኛም ኢትዮጵያውያንንና እንደ አንድ ኃላፊነት እንደሚሰማው ዜጋ በአካል እዚህ መጥተን ከህዝባችን የትግራይ ህዝብ የኛው ህዝብ ነው፣ የአማራው ህዝብ የኛ ህዝብ ነው፣ የኦሮሞ ህዝብ የኛ ህዝብ ነው፣ እንደ ሃይማኖት ተቋማት እንደ ሀገር ሽማግሌ ሁሉም ብሔር ብሔረሰቦች የኛ ናቸው። ስለዚህ አንዱ አካላችን ሲጎዳ ያን አካል መጠገን፣ ያን አካል ሄደን መደገፍ ማስታመም ተገቢነት ስላለው ወደ ክልል ትግራይ የኢትዮጵያ ሃይማኖት ተቋማት የበላይ አመራሮች እና በሽማግሌ መዋቅር ከዚህ በፊት ጥረቱን ሲያደርጉ የቆዩት ሁሉ በአንድ ላይ ሆነን ወደዚህ መጥተን ማረጋጋት፣ ማጽናናት፣ ምንድን የደረሰው በደል በተለይ የእምነት ተቋማት ብዙዎቹ ጉዳት ተሰባቸዋል። ስለዚህ ይህንንም ሁሉ እንዳንድ የምንጠቋም ኃላፊነት እንደሚሰማው አካል ያንንም በአካል ሄደን ወርደን መጠየቅ ማየት አለብን፣ ከነሱ መስማት አለብን በሚል የተፈናቀሉ ዜጎች አሉ። ስለዚህ እነዚህ የተፈናቀሉትን ዜጎችን ከመጠየቅ አኳያ ወደዚህ ስፍራ በራስ ተመሳሽነት መጥተናል ማለት ነው። ስንመጣ በእርግጥ ጥሪ ያቀረብነው የእኛ መዋቅርም እዛው ላይ እንዲገኝ ሃይማኖት ተቋማት ጉባኤ ያሉትም የተወሰነ በኩል ደግሞ በክልሉ ጊዜ አስተዳደር በኩል ጥሪ እንዲደረግልን ቀድመን መልእክት አስተላልፈናል። በዛ መሰረት የተጠሩት እንግዲህ ከኤርፖርት ትላንት ከወረድን ጀምሮ የተቀበሉን የሀገር ሽማግሌዎች፣ የአካባቢ ነዋሪዎች፣ የሃይማኖትም አባቶች ሁሉ በጋራ ተቀብለውናል። ምናልባት የምስል እንትኖችን መላክ ይቻላል ኦልሬዲ ሲቀበሉ ዶክመንትድ ስለሆነ ማለት ነው። እናም ከመጣም በኋላ እንደገባም የተወሰኑ አካላት በእርግጥ ከእምነት ተቋማቱ የተወሰኑ የምንፈልጋቸው አመራሮች አልተገኙ ነበርና ያንን ጥያቄ እንደገባን ለማግኘት ጥረት አደረግን። የጥሪው በመሀል የተፈጠረው ጋፕ እንዳለ ጥሪው ላይ ስህተቱ እዚህ ከአካባቢ ካለ ሲጠራ እንግዲህ እነሱን አድሬስ አላደረገም። ነገር ግን ነገ እንደምናገኛቸው ዛሬ ልናገኛቸው ከ ታሰበን ነበረ። እኛ እዛውን አሁንም ያለው ሌሎች የተወሰኑ አባቶችን ቢሸኝም እነሱን አግኝተን ለመምጣት ከእነሱ ጋር ተገናኝተናል። ዛሬ ለምሳሌ ከአስተባባሪ ጋር አብረንዋል ነው። ነገ ግን በስፋት ከእነሱ ጋር የእኛ መዋቅሮችን ስለምንገኝ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ ትግራይ ክልል የእምነት ተቋማት ጉባኤ አባላቶች ጋር እንደምንነጋገር ጥያቄዎች ይኖራቸዋል። ትክክል ነው። አንዳንድ ሊያስገነዝቡ ሊያሳስቡ የሚፈልጉ ጉዳዮች ይኖራቸዋል። አግባብነት አለው። ስለዚህ ያንን ደግሞ ነው የሚያቀርቡት። ሌሎች ኃይሎች የሰበሰበ ወይም በሌላ በመንግስት ኃይል ስብሰባ የተጠራ መስሏቸው የጠሩ ነበሩ። ነገር ግን እኛ ነን የጠራ ነው፣ እኛ ነን እየሰበሰብን ያለ ነው፣ እኛ ነን እያወያየን ያለ የሚለውን ነገር ስለሰሙ አብረን ተገናኝተን እንደምንነጋገር ኦልሬዲ ተግባብተናል። ስለዚህ ዛሬም ልንነጋገር ያሰብነውን ፕሮግራም ወደ ነገ ጠዋት አሸጋግረነዋል። ስለዚህ እኛን አንቀበልም፣ እኛን አናገኝም የሚሉበት ምክንያት የለም። አንዳንድ የተሳሳተ ሀሳብ ደርሷችሁ ከሆነ ወይም ዘገባው በዚህ መልኩ መስተካከል አለበት።
አያይዘውም ይህ ቡድን ችግሩ ከመከሰቱ አስቀድሞ ሲሰራ የነበረ መሆኑን ገልጸው በአሁኑ ሰዓት ለትግራይ ክልል ሕዝብ የሚያስፈልገው የተፈጠረውን የሰብአዊ ቀውስ ማስተካከልና ተባብሮ እንዳይባባስ ማድረግ ብቻ ነው ብለዋል።
ምናልባት ይሄ ሃይማኖቱን ከሃይማኖት ተቋማት ለመለያየት ወይም ይሄ እኛ የምንሰራው ለሰላም ነው፣ እኛ የፖለቲካ ተልእኮ አይደለም ይዘን የምንሄደው። ዞሮ ዞሮ ግን ለሀገር ሰላም፣ ለክልል ትግራይም ሰላም፣ ለኢትዮጵያ ሰላም እንዲሆን ነው። አሁን አትቀበሏቸው ፕሮፓጋንዳዎች እዛው እናንተ አካባቢ ወይንም በውጭ ዓለም ይኖራሉ፣ እኛ በእርግጥ ያልሰማኋቸው ወሬዎች ይኖራሉ። እንደዚህ አይነት ፕሮፓጋንዳ ወደፊትም ይኖራል። ነገር ግን እኛ እሱም ፕሮፓጋንዳ ፍርተን ለሰላም ስራ ከመስራት ለሀገራችን ዋጋ ከመክፈል ወደኋላ አንልም። አሁን ለትግራይ ክልል ወይንም ለኢትዮጵያ ሕዝብ የሚጠቅመው ትቀበሉ ድንጋይ ወርውሩ ሳይሆን ሁሉም ቢችል ድንጋይ ከመወርወር ዳቦ ቢያቀብል። አሁን የእኛ ካየነው ዛሬ ከዋል ነው ውሎ በጣም እጅግ እያዘን እያለቀስን ያለ ነው። 4.5 ሚሊዮን አካባቢ ሰው እርዳታ የሚፈልግ ነው ትግራይ ክልል ውስጥ ካለው ሕዝብ ውስጥ። ከዛ ውስጥ 2.2 ሚሊዮን የማቴሪያል ድጋፍ አፋጣኝ ከመጠለያ ከልብስ ጀምሮ እርዳታ የሚጠብቅ ነው። ይህን ሁሉ ህዝብ ደግሞ ለማገዝ ሁሉም ካልተረባረበ ከባድ ነው አደጋው። ስለዚህ አሁን የረሀብ የሰው ያለ የዳቦ ያለ እያለ ያለውን ህዝብ ቀበሉ ተቀበሉ የሚል ምናልባት የተወሰነ ደረጃ መቀሌ አካባቢ የሚሰጥ ስንዴ የሚል የሚታደል እርዳታ ሊኖር ይችላል። ከዛ ዙሪያ ግን ለማቀበል እየተቸገሩ እንዳሉ ነው እየተረዳን ያለ ነው። መንገዶች ይዘጋጋሉ በተለያዩ መልኮች፣ አንዳንድ የምዛም ምዛም የተኩስ ድምጾች ይሰማሉ የሚል ነገሮች አሉ። በዛ ለማለፍ ያንን ነገር ለማቀበል አንዳንድ ያትቀበሉ አትውሰዱ የሚሉ ውጭ ሆነው እነሱ ብስኩት እየበሉ ነገር ግን ውጭ ውስጥ ያሉትን ዳቦ አትቀበሉ እያሉ በረሀብ አልጋ ላይ እንደወደቀ እየሞተ ያለ አስከሬን እየሰበሰበ ያለበት ሁኔታ ነው እየሰማን ያለው እና ከዚህ በለጠ ምንድን ነው? ስለዚህ እነዚህን አባቶች እንደዚህ ነው እንደዛ ነው ብሎ ለፖለቲካ ትርፍ ከመመንዘር ይልቅ ቢሆን ዳቦ አውጥቶ መንዝሮ ዳቦ ገዝቶ ለህዝቡ ማጉረስ የተሻለ ነው እና እሱ ላይ ብንሰራ የተሻለ ነው።
አድማጮች፣ በዚህና ከሰብአዊ ቀብሱ ጋር በተያያዙ ጉዳዮች ላይ ሰፋ ያለ ቃለ ምልልስ አካሂደን ይዘንላችሁ እንመለሳለን። አሁን ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ 6ኛውን ሀገራዊ ምርጫ በጥራት ለማስፈጸም ያደረገውን ቴክኒካዊ ዝግጅት ተፎካካሪ ፓርቲዎች አመሰገኑ። አንዳንድ ፓርቲዎች ደግሞ አሁንም መፍትሄ የሚሹ ችግሮች እንዳሉ አመለከቱ። መለስካቸው አማሃ ዝርዝር አለው።
ቦርዱ ዛሬ ከፖለቲካ ፓርቲዎች ከፍተኛ አመራር አባላት ጋራ በምርጫ ጉዳዮች ዙሪያ ባዘጋጀው ውይይት ያከናወናቸውን ልዩ ልዩ ተግባራት አቅርበዋል። ቦርዱ ምርጫ ኦፕሬሽን በሲቪክና በመራጮች ትምህርት በስልጠና በፖለቲካ ፓርቲዎችና በውጭ ግንኙነቶች ላይ የተከናወኑ ስራዎችን ለተፎካካሪ ፓርቲዎች በባለሙያዎች በኩል አስተዋውቋል። ከዚህም ባሻገር የእጩዎችን ምዝገባና መሟላት የሚገባቸውን መስፈርቶች ይኸው የሕግ ማዕቀፍን መሰረት አድርጎ የተከናወነው የእጩዎች ምዝገባ በዲጂታል ቴክኖሎጂ አሰራር እንዴት ባላቋም እንደሚካሄድም ባለሙያዎቹ አሳይተዋል። ቦርዱ በአጭር ጊዜ ውስጥ ይህን ማከናወኑን ፓርቲዎቹ ቢያመሰግኑም ቴክኒካዊ ብቃቱ ግን ሊፈታቸው የማይችሉ ችግሮች አሁንም ከፊታችን ተደቅነዋል ለሚሉ ፓርቲዎችም ድምጻቸውን አሰምተው ነበር። የኦሮሞ ፌዴራላዊ ኮንግሬስ መሪ ፕሮፌሰር መረራ ጉዲና
ግን ቴክኒካል አጥራው ያልመለሳቸው ወይም መመለስ የማይችላቸው ሁለት ነገሮችን በድርጅታችን እንዛ ለማንሳት ነው። አንደኛው ለምርጫ ቦርድም ደጋግመን ጽፈናል፣ በመግለጫዎቻችንም አሳውቀናል፣ ለተለያዩ መንግስት አካላትም ደጋግመን አሳውቀናል። ብሔራዊ መግባባት እዚህ ሀገር ካልተካሄደ በስተቀር ይህ ምርጫ ሰላማዊና ዲሞክራቲክ ኢትዮጵያ የምትወለድበት ምርጫ አይመስለኝም። አሁንም ቢሆን 11ኛው ሰዓትም ቢሆን ይሄ ጥያቄ ምርጫ ቦርድም እያገዘን ቢሆን እዚህ ያሉትም መንግስት ተወካዮች ይህንን ብንመካከሉበትና ይህ ምርጫ ሰላማዊና ዲሞክራቲክ ኢትዮጵያ የምትወለድበት ብሔራዊ መግባባት እንዲፈጠር ደግመን እንጠይቃለን። በዚህ እያመሰገንኩኝ ማለት ነው።
የኦሮሞ ነጻነት ግንባር ተወካይም ተመሳሳይ ጥያቄ አንስተዋል።
እኛ እንደምናውቀው እንግዲህ በኦሮሚያ ከሚንቀሳቀሱት አሁን እውቅና ካገኙት ሶስቱ የተፎካካሪ ፓርቲዎች አንዱ ነን እና ከፍተኛው ቅሬታ የምናቀርበው ነን የዋና ቢሮችን እስከዛሬ ድረስ ለስድስት ወር ተዘግቶ ሊቀመንበሩ በኃይል በፖሊስ ኃይል ከቢሮ ወጥቶ እስካሁን ድረስ በአዲስ አበባ ፖሊስ ቁጥጥር ስር መኖሩ እየታወቀ ያም አድራሻ የጠፋ ሳይሆን እናንተን መጣችሁ ገምግማችሁ የሰጣችሁት ወረቀት ሆኖ ሳለ እነዚህ መፍትሄው ባልተሰጠ ሁኔታ እዚህ ግን እንደተሰጠና ችግሮች እንደሌሉ ተደርጎ የቀረበው ነገር በእውነት ቦርዱ ኃላፊነቱን በመወጣቱ ረገድ ከፍተኛ ጉድለት እያሳየ መሆኑን ነው ያሳየ እና በምን አግባብ ነው የሶስትዮሽ መድረክ ተደርጎ በኦሮሚያ ያሉት ፓርቲዎች ቅሬታቸውን ጨርሰዋል የተባለበት አልገባኝም። ማብራሪያ ልሰጠኝ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ይህን በተመለከተ ማብራሪያ ሰጥተዋል። በእሳቸው አባባል ቦርዱ እነዚህን አስተዳደራዊ በደሎች ደርሰውብናል የሚሉ ቅሬታዎችን እያንዳንዳቸውን መመልከት ከተቻለ ውጤት የተገኘባቸው እንዳሉም አስታውሰው ሌሎች ደግሞ እንዳልተሳኩ ገልጸዋል።
ያው በአብዛኛው የፖለቲካ ፓርቲዎቹ አባላት ጉዳይ በብዙ ዝርዝር ቢቀርብም በፍርድ ቤት ተይዟል የሚል ነገር ከገዢው ፓርቲ ጋር ይቀርባል። ስለዚህ በእኛ በኩል እኛም እንደ አንድ ህገ መንግስታዊ ተቋም ስራ አለን እና እሱን እንሰራለን። ፍርድ ቤት ደግሞ የራሱ ስራ አለው እና ልክ ፍርድ ቤት ላይ እየታየ ያለውን ነገር እንዴት ነው ትክክል ነው አይደለም ወይ ብሎ ለማየት ስልጣኑም የለንም ፍላጎትም የለንም። አንዱ እሱ ነው። ፓርቲዎች በጣም ብዙ ሰዎች ታስረውብናል ብለው በተደጋጋሚ ቢያቀርቡ ወደፊት እንደው መፍትሄ ነው የሚባል ነገር መስጠት ያልቻሉ ማለት ነው በፍርድ ቤት ጉዳዮች ላይ ምንም ማድረግ ስለማንችል።
ከዚህ ባለፈ ደግሞ ተፎካካሪ ፓርቲዎች ከገዢው ፓርቲ ጋር በተያያዘ የሚከሰተውን ችግር በውይይት ለመፍታት ምርጫ ቦርድ ያቀረበውን የሶስትዮሽ ውይይት ዘዴ አስታውሰዋል።
ወደ ፍርድ ቤቱ ወደ ዋናው ክርክር ሳይሆን ጓዳዊ በሆነ ሁኔታ ሁለቱም የተወሰነ ተቀባብለውና ክርክር እናንተ አጥፍተሃል ምናምን ከሚለው ከመካሰስም መለስ ባለ ሁኔታ አንዱ ያንዱን ችግር አሳይቶት በየቦታው ፖሊሶችም አቃቤ ሕጎችም ያላቸውን ጉድለት ሁላችንም እናቀው ነው። ራሱ ገዥውን ፓርቲ ማወቅ አለበት ፓርቲዎችን ጉድለት አያጡ እና ያንን በተቀበለ አይነት መንፈስ ዝርዝሮቹን ሁለቱም እንዲያዩ በእኛ አጋዥነት ሞክረናል። በኦሮሚያ ላይ ሞክረናል፣ በቤንሻንጉል ላይ ሞክረናል፣ በደቡብ ላይ።
ፓርቲዎቹ ያነሷቸው የተለያዩ የአሰራር ጥያቄዎችም የቦርዱ ኃላፊዎችና ባለሙያዎች መልስ ሰጥተውባቸዋል። ለስድስተኛው ሀገር አቀፍ ምርጫ የእጩዎች ምዝገባ የሚጀመረው ከየካቲት 8 ቀን አንስቶ እንደሆነ ቦርዱ ቀደም ሲል መግለጫ መስጠቱ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዛሬ ለ14ኛ ቀን በረሃብ አድማ የቀጠሉትን እና አቶ ጃዋር መሐመድን ምግብ እንዲበሉ ሊያግባቧቸው ቃሊቲ ማረሚያ ሄደው የነበሩ ሽማግሌዎችና የእምነት አባቶች ሊያሳምኗቸው አለመቻላቸውን ገለጹ። የረሃብ አድማው ከቀጠለ ሊደርስ የሚችለውን አደጋ ለመቀነስ ጉዳዩ የሚመለከታቸው የመንግስት አካላትንም ለማወያየት ማሰባቸውን ገልጸዋል። በእስር ቤት በረሃብ አድማው ከተሳተፉት ውስጥ ታመው ወደ ሆስፒታል የተወሰዱ መኖራቸውም ተገልጿል። ሙክታር ጀማል ዝርዝር አለው።
አንጋፋውን ፖለቲከኛ ሌንጮ ለታ ጨምሮ ሽማግሌዎቹና የእምነት አባቶች እስር ቤት በመሄድ እና አቶ ጃዋር መሐመድና የቃሊቲ ማረሚያ ቤት አስተዳደርን ማነጋገራቸውን በውይይት ላይ የተገኙ ኡስታዝ ካሚል ሸምሱ ለቪኦኤ ተናግረዋል።
ጉዳዩ አሳሳቢ እንደሆነ የማረሚያ ቤት አስተዳደር ጋር ውጭ አውርተን ጠያቂዎች ከሚገቡት በር ውጪ በቢሮ በኩል አመቻችቶልን 15 በላይ የምንሆን ሰዎች እዛ ቦታ ላይ ተገኘን። ገብተን ያው አጠገቡ ሁለት የሱ ጠበቆች ነበሩ። ዋነኛው ዓላማችን እነዚህ ሰዎች ያሉበት ሁኔታ ማየት፣ ካደረጉት ምግብ አድማም እንዲቆሙና ሕይወታቸው ማዳን እንዳለባቸው ለመምከር ነው የነበረው። ያው ይህንን ውስጥ ገብተን እነዚህ አሁን ያልኩ የተመረጡ ሰዎች እንደ ጃልዳው ድብሳን እንደዚሁም ቁሌንጮ ለታ እና ሌሎችም የእምነት አባቶች ናጅ አህመድ ጋር ሆነን ለመን ነው እናንተ መኖራችሁን ለህዝብ የሚጠቅሙ ለሀገር የሚጠቅሙ ሁኔታችሁን ነገር ህይወታችሁን የምታሳልፉበትን ተጨባጭ አይደለም ያለው ያለውን ጥያቄም በትክክል ህይወታችሁን ለአደጋ ሳታጋልጡ መጠየቅ እየተቻለ አሁን ያላችሁበት ሁኔታ አሳሳቢ ማናቸው? በእርግጥ ያሉበት ሁኔታ በጣም ከስተው ሁኔታቸው በጣም አስፈሪ ነው። ከአንድ አራት ሰዎች ምግብ ካቆሙት ወድቆ ያው ሆስፒታል ተወስደዋል። ማረሚያ ቤቶችም በጣም በነሱ በኩል ያለውን ነገር ሁሉ ነገር አመቻችቶ አምቡላንስን እንደዚሁም በተጠንቀቅ አቆሙ ነው የሚጠባበቁት። ብዙ ሁሉም የሄደው ሰው ያው በሚችለው ቋንቋ፣ በሃይማኖት፣ በፖለቲካ በምን ሁሉም እንደ የመጣበት አስተሳሰብ ሊመክራቸው ከአቋማቸው እንዲመለሱ ብዙ ጥረት ተደርጓል። እነሱ ግን ፈቃደኛ አልሆኑም።
እስረኞቹ ያልተመለሱ ጥያቄዎች አሉን ማለታቸውንና ከዚህ ቀደም ከቀረቡ ጥያቄዎች ውስጥ የኮሎኔል ገመቹ አያና የእስር ቤት አያያዝና ቢጫ ለብሰው ፍርድ ቤት በመምጣታቸው ታስረው የነበሩ እንዲፈቱ የሚል መልስ ማግኘታቸውን እንደነገሯቸው ኡስታዝ ካሚል ጠቅሰዋል። አድማውን የቀጠሉበት ምክንያት የእነ ጃዋር ሲራጅ መሐመድ ጠበቃ አቶ ከዲር ቡሎ ተከታዩም ብለዋል።
በመሰረቱ ሁለት መሰረታዊ ችግሮችን እያነሱ ነው ያሉት። አንደኛው ኦሮሞ ከዚህ በፊት የኦሮሞ ልጆችን ደም ገብሮ ያመጣው ለውጥ አሁን በአሁኑ ሰዓት ደግሞ በሳዛኝ በሆነ መልኩ ኦሮሞና የፌዴራል ሲስተም ደጋፊዎች ሰዎች 5000 ሰው ታስሮ ይገኛሉ። ከነዚህ ውስጥ ኦሮሞ 5000 ናር ሲሆን ምናልባት የአማራ ክሎ በአማራነት የሚንቀሳቀስ ይመስለኛል 4 አይሆንም በፖለቲካ ምክንያት። ይህ የሚያሳየው ኦሮሞን ምን ያህል ከፖለቲካ ውጭ የማድረግ ሁኔታዎች የቀጠሉ በመሆኑ፣ በሌላ በኩል የኦሮሞ ፖለቲካ ፓርቲዎች አንደኛ ቢሮቸው እየተዘጋ፣ ሁለተኛ ያሉትም ቢሆን አባሎቻቸው ታስረው የተቀመጡ ሲሆን ይሄ ሲስተማቲክ የሆነ ኦሮሞን ከፖለቲካ ዓለም የማውጣትና ለመፍት እንዳይታገል የማድረግ ሁኔታዎች የቀጠሉ መሆኑን የሚያሳየው። ስለዚህ እነዚህ ነገሮች መስረት አለባቸው። ከዚህ በተያያዘ ለአቀረብኝ ጥያቄ እንደ ጥያቄ እያቀረቡት ያለው ነገር ምንድን ነው? አንደኛ የሁሉንም የፖለቲካ እስረኞች መፍታት አለበት። ሁለተኛ የተዘጉት ያለአግባብ የተሰረዙ የፖለቲካ እስረኞች በተለይ በኦሮሞነታቸው ኦሮሞን ነገ የኦሮሞ መብት ያስከብራሉ በሚል ብቻ እንድሳሁ የተደረጉ ፖለቲካ ፓርቲዎች ወደ ምርጫ እንዲገቡ እንዲደረግ፣ በተጨማሪም ደግሞ መንግስት የፖለቲካ ኤሪያውን ወይንም ለህብረተሰቡ ሊሆንም የፖለቲካ አድማሱ ይሄ በሰፋና ህዝብ ሊያሳትፍ ሌሎችን ሊያሳትፍ በሚችል እና ዲሞክራሲ በዚህ ሀገር ሊያሰፍን በሚችል መልኩ የማቋቋም ካለበት ይህ እነዚህ ሁኔታዎች መሟላት አለባቸው የምለው።
አቶ ከዲር ቡሎ የደንበኞቻቸውን የጤንነት ሁኔታ በተመለከተ ተከታዩም ብለዋል።
ሰቦቅ አቃቆ፣ አለማየሁ ገለታ እና ጉቱ ሙልሳ እነዚህ ታሟል ወደ ሆስፒታል ተወስዷል። እንግዲህ እነዚህ ከማተጨማሪ ከደጀኔ ጣፋ፣ ከቦና ችብሌን፣ ከአራፋት አቡበከር እና ከሸርሰዲን ጣሀ በተጨማሪ ማለት ነው። ይህ ምን ማለት ነው? ወደ 6 ሰው ታሟል ማለት ነው። ኦልሞስት ደክሟል፣ ሆስፒታል ገብቷል ማለት ነው። ይሄ ነው ያለው መረጃ።
በቃሊቲ ማረሚያ ቤት ተገኝተው እነ አቶ ጃዋር መሐመድ ምግብ እንዲበሉ ለማግባባት ሄደው ያልተሳካላቸው ሽማግሌዎች እና የእምነት አባቶች ከሚመለከታቸው አካላት ጋር ለመነጋገር ማሰባቸውንም ኡስታዝ ካሚል ሸምሱ ገልጸዋል።
ዛሂደን ያንን ተጨባጭ ካየን በኋላ ዝም ማለት እንደሌለብንና ለያንስ ያገር ሽማግሌዎች ይህን ጉዳይ ገብቶበት ከሚመለከተው መንግስት አካል ጋርም ተነጋግሮ የነዚህ ሰዎች ህይወት ሴቭ የሚደረግበት ወይም ደግሞ የሚደረግበት ሁኔታ መፈጠር አለበት የሚለውን እየተነጋገርን ያለ ነው። ያው ድንገት እንደመሆኑ የተገናኘ ነው። ማን የቱ ሽማግሌ ማን ምን የሚል የተለያዩ አሁን እየተነጋገርን ነው። በስልክ ዛዚ ሰዎች መንቀሳቀስ አለባቸው የሚለውን እየተነጋገርን ያለ ነው እንጂ አንድ የሆነ መቋጫ ላይ ወይም ደግሞ አንድ ወደዚያ አቅጣጫ ነው የምንሄዱ ብለን ተገናኝተን የወሰንነው ነገር የለም። ከዛ በኋላ ያው እስካሁን ድረስ እንደወጣን ከተወሰኑ ሰዎች ጋር እዛው ከግቢ ውጭ ሁኔታው አሳሳቢ መሆኑን ተነጋግረን አቅጣጫ መሆን ያለበት ወደሚመለከተው መንግስት አካል ቶሎ ብሎ መሄድ ነው። ግን ያው ማን ሂድ ማን ኢኒሼቲቭ ሆኖ ሰጥ ሽማግሌ ትምጣ ማን እንለው ገና የቤት ስራ ነው ማለት ነው።
ተዳክመው ወደ ሆስፒታል ተወስደዋል የተባሉ የአድማው ተሳታፊዎች ጉዳይ ላይ ከማረሚያ ቤት አስተዳደር መልስ ለማግኘት ለህዝብ ግንኙነት ኃላፊውና ለአስተዳደር ኮሚሽነር ተደጋጋሚ ሙከራ ብናደርግም አልተሳካልንም። እስረኞቹ የፖለቲካ ምህዳር ጠቧል ሲሉ ያነሱትን ጥያቄ በተመለከተ መልስ እንዲሰጡን በጠቅላይ ሚኒስቴር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ ዶክተር ቢቂላ ሁሪሳን ጠይቀናቸው በጉዳዩ ላይ መልስ ለመስጠት የሚችሉት የህግና ፍትህ አካላት ብቻ መሆናቸውን ገልጸውልኛል። ሌላኛው በጉዳዩ ላይ አስተያየታቸውን የጠየቅናቸው የፌዴራል ጠቅላይ አቃቤ ህግ ቃል አቀባይ አቶ አወል ሱልጣንም በተጠየቀው የፖለቲካ ጉዳይ ላይ መልስ መስጠት የመስሪያ ቤታቸው ድርሻ አለመሆኑን ጠቅሰውልኛል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ለሁለተኛ አጋማሽ ቀዳሚ ወደ ሆነው ዝግጅት ልውሰዳችሁ። ለጠቅላይ ሚኒስትር አብይ አህመድ እና ለመንግስታቸው ድጋፋቸውን የገለጹ ሰልፎች ሐዋሳን፣ ሆሳዕናንና አርባ ምንጭን ጨምሮ በተለያዩ የደቡብና የሲዳማ ክልሎች ከተሞች ዛሬ ተካሂደዋል። ዮናታን ዘብዲዮስ ዝርዝሩን ይዟል።
ከወንዶ ገነት ለሰልፍ ወደ ሐዋሳ ከተማ መምጣታቸውን የተናገሩት ወይዘሮ ስንታየው ፈለቀ ሰልፍ የወጡበትን ምክንያት እንዲገልጻሉ።
እሱም ቢሆኑ እኛ ደግሞ መንግስታችንን አሁንም ነገር እና እንደግፈዋለን። ከአብይ ጎን ነው ሴቶች ያለው አመለካከት፣ ወጣቱ ያለው አመለካከት የተለየና የተመቸ ስለሆነ እኛም ከጎኑ ነን ነው መለውና በመንግስታችን ላይ የሚነሳ እንኳን ቢኖር ይህንን አይቶ ተሞክሮ ቢወስድ መልካም ነው የምለው።
የድጋፍ ሰልፍ የወጣሁት በቂ ምክንያት ስላለኝ ነው የሚለው ወጣት ንጉሰ ወርቁ ምንድህ ብሏል።
ይህ ማለት ባለፉት 3 ዓመታት የተሰሩ ስራዎች ትልቅ ለውጥ አይተናል እንደ ኢትዮጵያ። ስለዚህ ያንን ነገር ለመደገፍ ነው። አሁን ሰላማችን ለማደፋረስ የወጡ ኃይላት አሉ። እነሱን እየወሰዳሉ እርምጃ ትክክል ነው ብለን ወጣ ነው። በሱ ላይ ጥላሸት ለመቀባት የወጡትን ለማዋገዝ ነው። እንግዲህ ለዚህ ተሳትፎ ይወጣ ነው ባጀው በዚህ ላይ ሰላም ለሁሉም ነገር አስፈላጊ ነው ሰላም ከሌለ ኢትዮጵያችን መኖርት ነው ስለዚህ ወጣቱ እድሜያቸው ከ7% በታች አሉት ወጣት ነው ይሄን ነገር እጥዋ መጠበቅ አለባችሁ ወጣቶች ናችሁ አብይን ደግሞ የለውጡ ሐዋርያት ስለሆነ ለኛ መሰረት ናቸው እነሱ እሱ ይሁን ወጣቱ መሰረት ነው
ሌላ በኩል ደግሞ የሰልፎቹን አላማ አስመልክቶ የተናገሩት የሲዳማ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ኢያሱ ዳዊት ተከታዩን ተናግሯል
አግራችን በመጠቃላይ እንደዚህ ረኞች በመጣበት ከተወሰናት ያለችው ስፔሻሊ ካባይ ግጭት ጋር ታይዞ ከጁንታው ጋር ታይዞ ያሉ ጉዳዮች አሉ ሶ የለውጥ መንግስት እንዲቀለበት የሚፈልጉ ኃይሎች እንዳይሳካቸው ከለውጡ ጎን ሆኑ
ሐዋሳ ውስጥ በተደረገው ሰልፍ ላይ የተናገሩት የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ ህዝቡ ለለውጥና ለመንግስት አስተዳደር አሳይቷል አሉት ድጋፍ ምስጋናቸውን አቀርበው ተከታዩን ተናግሯል።
የለውጡ መንግስታችን ከሁለት አስርት ዓመታት በላይ በአገሪቱ ተንጠራርቶ የቆየውን ኢኮኖሚ
አቶ ደስታ የሀገሩን ዳር ድንበር አስመልክቶ ሲናገሩም እንዲህ ብለዋል።
የሀገራችንን ዳር ድንበር አስመልክቶ የገቡትን ጎረቤቶቻችንን ወደ ነበሩበት እንዲመለሱና በሰላማዊ መንገድ በድርድር ችግሩን ለመፍታት ዝግጁ እንዲሆኑ
ሐዋሳ ውስጥ በተካሄደው ሰልፍ ከአብይ አህመድ ጎን እንቆማለን ለውጥ አደናቃፊዎችን በተደራጀ የህዝብ ተሳትፎና መከናለን ጠቅላይ ሚኒስትር አብይ አህመድ አገራችን ከመበታተን አደጋ ያዳኑ ድንቅ መሪ ሲሆኑ እናመሰግናለን የግብጽና የሱዳን ቲንኩሳ አጥብቀናው ወግዛለን የሚሉና ሌሎች መፈክሮች የተሰሙ ሲሆን ተመሳሳይ ሰልፎች በደቡብ ክልል በሚገኙ በሆሳና በአርባ ምንጭና ሌሎችም ከተሞች ተደርጓል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። በሌላ በኩል በሶማሌና በሐረሪ ክልሎችም ተመሳሳይ ድጋፍ ሰልፎች ከትላንት በስቲያ ተካሂደዋል። አዲስ ቸኮል ተጨማሪ አለው።
ሶማሌ ክልል ዋና ከተማ ጅጅጋና በ11ዱም የሶማሌ ክልል ዞኖች ጠቅላይ ሚኒስትር አብይ አህመድና በርሳቸው መጥቷል የተባለው ለውጥ በመደገፍ ሰላማዊ ሰልፍ ተካሂዷል። ከሰልፉ ተሳታፊዎች መካከል ለቪኦኤ ቃላቸውን የሰጡት ወይዘሮ ዛሃራ አብዲ የተባሉ የጅጅጋ ነዋሪ የድጋፍ ሰልፉን የተቀላቀሉበት ምክንያት ይገልጻሉ።
አላማው ያው በሀገራችን ላይ ያደረሱት ችግሮች የነበሩት መከላከያ ሰራዊታችን ድል በማስመዝገቡ በመከላከያችን ድጋፍ ነው። ሌላው ደግሞ ያው ጠቅላይ ሚኒስትራችን ዶክተር አብይ ለች ለብልጽግና ፓርቲ ያለውን አመለካከት ያንን በመደገፍ ነው። የሶማሌ ክልል እንደሚታወቀው በጣም ሰላማዊ ክልል ያልነበረው በአሁኑ ሰዓት ደግሞ ሰላም ተገኝቶ ህዝቡም ነዋሪዎቹም ሁሉ በዲሞክራሲ እየኖሩ ያሉትን የክልሉ ፕሬዝዳንታችንን ሙስጠፌ እንዲሁም ብልጽግና ፓርቲ ለመደገፍ ነው።
ወይዘሮ ራህወ ጠይብ የተባሉ የጅጅጋ ነዋሪም ተመሳሳይ ሀሳብን ያላቸው
እኛ የአዲሱ መንግስት ብልጽግና ፓርቲ ሁለቱን አመት ትንፋሽ ያገኘንበት መንግስት ነው የምንደግፈው። ምክንያቱም በሰላምን የመሰለ ነገር የለም። አሁን በሶማሌ ክልል ሰላምን ያገኘነው ትንፋሽ ይሄ ነው ተብሎ የሚገመት አይደለም።
በሶማሌ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሲቦ አህመድ በክልሉ የተለያዩ ዞኖች ስለተካሄዱ ሰልፎች ያስረዳሉ።
ሁት ማለት የተካሄደው ሰልፍ ለውጥ ወይንም የብልጽግና ፓርቲንና ዶክተር አብይን የኢትዮጵያ ፕራይም ሚኒስተርን ድጋፍ ሰልፍ አስመልክቶ ነበረ። ጅጅጋ ላይ ከ20,000 የሚገመት ህዝብ ነው የወጣው። እንደዚሁም በ11 ዞኖች ላይም ከዛ በላይ የሚሆኑ ህዝብ ነው የወጣው። በሰልፉ ላይ ርዕሰ መስተዳደሩ አቶ ሙስጠፌ መሐመድም ተገኝተው ነበር። እንደዚሁም የሀገር ሽማግሌዎች የአመራሮችም ተገኝተዋል።
ሰልፉን ማን የጠራው?
ሰልፉ በህዝቡ ተነሳሽነት ነው። እንደሚታወቀው ሰሞኑን የነበረው የአብይ ጠፍቷል እንዲህ ነው በሚል ብዙ እንትን ነበረ። በህዝቡ ተነሳሽነት ነው የተጠራ ነው። እኛም ተጋብዘን ሄድነው ከክልል አስተዳደር ማለት ነው።
በጅጅጋ ከተማ ተካሂዶ በነበረው ሰልፍ ላይ ተገኝቶ ንግግር ያደረጉት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለውጡ በሀገሪቱ ብሎም በሶማሌ ክልል ያስገኘውን ጠቀሜታ አብራርተዋል። የሶማሌ ክልል በመሰረተ ልማት፣ በሰብአዊ መብት አጠባበቅ፣ በፍትሃዊ ልማት ተጠቃሚነት እንዲሁም እርሳቸው ጁንታ ያሉትን ኃይል በማስወገድ ረገድ የጠቅላይ ሚኒስትር አብይ አስተዳደር የሰራቸውን ስራዎች ዘርዝረዋል። አቶ ሙስጠፌ ተቃዋሚ ፓርቲዎች በሰላማዊ መንገድ ብቻ ለመንቀሳቀስ የፈረሙትን ቃል አክብረው በሰላማዊ መንገድ ብቻ ለምርጫ እንዲዘጋጁ ጥሪ አቅርበውላቸዋል። በሐረር ከተማ አሚር አቦባ ስቴዲየም ከ25,000 በላይ ተሳታፊዎች ከገጠርና ከከተማ በሰልፉ ላይ መሳተፋቸውን፣ ከሁለቱ ክልሎች ባሻገር በደቡብ ክልል አንዳንድ ከተሞችም ተመሳሳይ ዓላማ ያላቸው ሰልፎች መካሄዳቸውን ያገኘነው መረጃ ያመለክታል። አሜሪካ ድምጽ ሬዲዮ አዲስ
ተከታዩ ኢትዮጵያውያን በአሜሪካ ነው። የዛሬ ኢትዮጵያውያን በአሜሪካ ፕሮግራማችን ወደ ላስ ቬጋስ ከተማ ይወስደናል። አራት ኢትዮጵያውያን ጓደኛሞች ስለ ደማቂቱ ቬጋስ፣ ኮቪድ በከተማይቱና በነዋሪዎቿ ላይ ስለደረሰው ጉዳት፣ የኢትዮጵያ ስለሚገኙበት ሁኔታ ያጫውቱናል። ሁሉም ስለሚያከራክራቸው ያገራቸው ኢትዮጵያ ወቅታዊ ሁኔታም ይብሉታላቸው። ኢትዮጵያውያኑ አቶ ዮሴፍ መንገሻ፣ አቶ መሳይ መስፍን፣ አቶ አወቀ ተገኝና መስፍን ተስፋዬ ናቸው። በቬጋስ ነዋሪ ከሆነው ጋዜጠኛ ፍሬው ውብሸት ጋር በመተባበር ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል።
ጤና ይስጥልን፣ እንደምን አላችሁ? ጋዜጠኛ ፍሬው ውብሸት ስለናንተ አንዳንድ ነገር አጫውቶኛል። በየጊዜው እየተገናኛችሁ በአገር ልጅነት የወዳጅነታችሁን እንደምትጨዋወቱም ብዙ ጊዜም በአገራችሁ ወቅታዊ ጉዳዮች ሞቅ ያለ ክርክር እንደምታካሂዱም ፍሬው ነግሮኛል። በቅድሚያ ጋዜጠኛ ፍሬው በመጠኑ እንዲያስተዋውቃችሁ ጋብዘዋለሁ። በነገራችን ላይ አድማጮቻችን፣ ፍሬው ውብሸት እውቅ ጋዜጠኛ ነው። በኢትዮጵያ ብሔራዊ ራዲዮ አገልግሎት የዜናና የፕሮግራም አዘጋጅ ሆኖ ከ10 ዓመታት በላይ ሰርቷል። ላለፉት 23 ዓመታት በአሜሪካ ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ ይኖራል። ዛሬ እዚህ እንግዳችን አድርገናቸው በቬጋስ ተሰባስበው የሚገኙ ኢትዮጵያውያን ወዳጆቹን ያስተዋውቀናል። በሱ እንጀምራለን። ጤና ይስጥልኝ በድጋሚ ፍሬው፣ ላንተ መድረኩን ልቀቅ።
ጤና ይስጥልኝ አቶ ደረጀ።
ጤና ይስጥልኝ።
በዛሬው ዕለት የጋበዝኳቸውን እንግዶች ከማስተዋወቄ በፊት ለመግቢያ እንዲሆነኝ፣ እዚህ ላስ ቬጋስ እንደሚታወቀው ቁጥራቸው የተበራከቱ ኢትዮጵያውያንና ኤርትራውያን እንደሚኖሩ ይታወቃል። በተለያዩ የስራ ዘርፎች ተሰማርተው የሚሰሩ በአሁን ሰዓት በወረርሽኙ ምክንያት በተፈጠረው የእንቅስቃሴ ማነስ ለጊዜው ሌኦፍ ወይም ከስራ የተገለሉ፣ መንግስት በየሳምንቱ እየከፈላቸው የተቀመጡ እንዳሉ ሁሉ በስራ ገበታቸውም ላይ ሆነው ስራቸው የሚያከናውኑም በርካታ ናቸው። ይህን የዛሬውን ፕሮግራም ከአንተ ጋር በጋራ ሆኜ ለማቀናበር የተነሳሳሁት ነዋሪነታቸው እዚሁ ቬጋ ሲሆኑ የተለያዩ የብሔረሰብ አባል ሆነው ትውልዳቸው ከተለያዩ የአገሪቱ ክፍሎች የሆኑ በስራም አጋጣሚ ሆነ በመዝናኛ ስፍራዎች አካባቢ የማገኛቸው ወዳጆቼ እዚሁ በዙሪያ ይገኛል። እስቲ ዛሬ ያስተባሰብኳቸውን እንግዶችን በየተራ አስተዋውቃለሁ። አቶ መሳይ አሉ፣ አቶ መስፍን፣ አቶ አወቀና አቶ ዮሴፍ ይባላሉ። በተረፈ ሙሉ ስማቸውን ራሳቸው አስተዋውቀው ወደ ጉዳዩ ይገባሉ ማለት ነው። መድረኩን ለአንተ ልልቀቅ። አመሰግናለሁ አቶ ደረጀ።
አመሰግናለሁ ፍሬው። እነዚህ በቬጋስ የተሰባሰቡ ወዳጅ ኢትዮጵያውያን ብዙ ጊዜ ብርቱ ክርክር እንደሚያካሂዱ፣ አንዳንድ ጊዜም ከረር እንደሚሉና ግን ዞረው ተመልሰው እዚያው እንደሚገናኙ አጫውተናል። እነሱን ወደ ኋላ ላይ እናያቸዋለን። ከዚያ በፊት ታቸውን እንዲያስተዋውቁን መጀመሪያ አቶ ዮሴፍ።
እሺ፣ ስሜ ዮሴፍ መንገሻ ይሰኛል። የመጣሁት የዛሬ 22 ዓመት ነው። አሜሪካ ውስጥ 22 ዓመት ቆይቻለሁ። ሁሉንም ጊዜን የቆየሁት በላስ ቬጋስ ከተማ ነው። ትውልዴ አምቦ ውስጥ ቢሆንም ግን ስራዬና ብዙ ጊዜ ያሳለፍኩት ከአዲስ አበባ ነው።
ኦኬ፣ ሙሉ ስሜ የመሳይ መስፍን ይባላል። እኔ ላስ ቬጋስ መኖር ከጀመርኩኝ 8 ዓመት ሆነኛል። ግን ወደ አሜሪካ የመጣሁት የዛሬ 12 ዓመት ነው። የትውልድ ያደግኩት ጉለሌ አካባቢ ነው።
ስሜ አወቀ ተገኝ ይባላለው። የትውልድ ስፍራዬ በወለጋ ክፍለ ሀገር በአርዩ አውራጃ ውስጥ ነው። ኢትዮጵያን በነበርኩበት ጊዜ በመምህርነትና እንዲሁም ደግሞ በእርዳታ ድርጅት ውስጥ ለአንድ 12 ዓመት ያክል በአጠቃላይ አገልግያለሁ። ከዛም ወደ አሜሪካ ከመጣ 23 አመት ሆኖኛል። የኖርኩትም አሜሪካን ከመጣ በኋላ 5 አመት በካሊፎርኒያ የቀረውን 18 አመት በላስ ቬጋስ ኖርኩት።
እኔ መስፍን ተስፋዬ ይባላል። የተወለድኩት በአዲስ አበባ ከተማ ነው። ያደኩት ግን አምቦ ከተማ ውስጥ ኖሬያለሁ። ከዛ በኋላ ተመልሼ ወደ አዲስ አበባ ነበርኩ ለረጅም ጊዜ። ከዛ ወደ ላስ ቬጋስ ከመጣው 11 አመቴ ነው። 11ኑም አመት በላስ ቬጋስ ውስጥ ኖሬያለሁ።
ስለ ቬጋስ ማን ነው እዚህ ካሉት የበለጠ ላቀው ይችላልው እዚህ ካሉት ወዳጆቼ በላይ ቬጋስን በደንብ አርጌ ላስረዳ ይችላልው ሚል ጎበዝከኛ መካከለ ማለስቲንግ ቻንታችሁ ማን ልጋብዝ?
የበለጠ ዮሴፍን ምትጋብዘው ጥሩ ነው ከኛ ከሁላችን።
እሺ አቶ ዮሴፍ።
እሺ እንግዲህ ላስ ቬጋስ እንደሚታወቀው በመላውም ዓለም እንደሚታየው የቁማር የሚካሄድበት ከተማ ነው። ጋምብሊንግ ሲቲ ነው የሚባለው። የቅጽል ስም አለው ሲን ሲቲ ይባላል። የኃጢአት ከተማም ይባላል። ነገር ግን ዋናው ምንድነው ብዙ ሚሊዮን ወደ 44 ሚሊዮን ገደማ በየአመቱ ቱሪስቶች የሚጎርፉበት ነው። ይሄም ደግሞ በተለይ ዊኬንድ ላይ እና ሆሊዴ አካባቢ እዚህ ከተማ መጥተው ጥቂት ቀናትን አሳልፈው ጨዋታም ተጫውተው ሪላክስ አድርገው የሚሄዱበት የመዝናኛ ከተማ ነው። አሜሪካ ውስጥ ካሉት መታየት ብዙ ሰው ማየት የሚፈልገው እንደ ድል እንደ ሩቅ ያሉትም የገጠር ከተማ ያሉትም ላስ ቬጋስ ለማየት የሚፈልጉበት ቦታ ነው። እና በአጠቃላይ የስራ ባህሪውም ብዙውን ከጋምብሊንግ እና ከዛ ጋር በተያያዙ ዘርፎች ላይ ያለ ከተማ ነው። ብርሃን በጣም አለ። ብዙ የሚያበሩ የሚያሸበርቁ